ማግኘታችን የእርሱ ምሕረትና ቸርነት ስለበዛልን ነው። እኛ ከማንም ስለበለጠን አይደለም። የእግዚአብሔር ጸጋ ስለበዛልን እቺን ቀን አይተናል። እቺ ቀን ለእኛ ውብ ቀን ነች። በእውነት እንደተራከነ ትውሰዷት። እቺ ቀን ለእኛ የተለየች የተመረጠች ቀን ለእኛ ተሰጣናለች። ጌታ ደግሞ በዚህ ይባርከናል። እስቲ የሐዋርያት ሥራ ምዕራፍ 26ን አውጡና እሱን እናነብና ከመሠረታዊው ከትምህርታችን ጋር የሚሄደውን ክፍል አብረን አንብበን እንጸልይና ወደ ትምህርታችን እንገባለን። የሐዋርያት ሥራ ምዕራፍ 26 ቁጥር 19 ላይ ያለውን አነብና እንደገና በአዲሱ ትርጉም ምናልባት ባነበው እመርጣለሁ እኔ። ምክንያቱም የምፈልገው ነገር በዚህ በአዲሱ ትርጉም ውስጥ ስላለ በሱ አነበዋለሁ። የሐዋርያት ሥራ ምዕራፍ 26 ከቁጥር 25 ጀምሮ ያለውን ላነበው። ጳውሎስ ግን እንዲህ ሲል መለሰ፣ ክቡር ክርስቶስ ሆይ የምናገረው እውነተኛና ትክክለኛ ነገር እንጂ እብድስ አይደለሁም። ይህን የምናገረውን ነገር ንጉሡ ያውቀዋልና በፊቱ በልቡ ሙሉነት እናገራለሁ። ደግሞም በድብቅ የተደረገ ነገር ባለመኖሩ በዚህ ነገር አንድም እንደማይሰወርብኝ እርግጠኛ ነኝ። ንጉሡ አግሪጳ ሆይ ነቢያትን ታምን የለም ወይ? አሁን እንደምታምን አውቃለሁ። አግሪጳም ጳውሎስን እንዲህ በቀላሉ ክርስቲያን የምታደርገኝ ይመስልሃልን? አለው ይላል። እንጸልያለን። እግዚአብሔር አምላካችን እጅግ በጣም እናመሰግናለን። ይቺ ምሽት ለእኛ የተለየች የከበረች ጊዜ ነች። ይቺ ምሽት ለእኛ ከአንተ የተሰጠችን ልዩ የበረከት ጊዜ ነች። እግዚአብሔር አምላካችን በዚች ጊዜ እኔና ወገኖቼ አይምሯችንን ህሊናችንን ሰብስበን ከአንተ የሆነውን የከበረውን ነገር የምናደምጥበት ጊዜ ይሆንልን ዘንድ ጊዜያችንን ሁሉ ለአንተ አሳልፈን እንሰጣለን። እግዚአብሔር አምላካችን ሆይ ይህንን ባሪያህን ይህንን ቃል የሰጠንን ባሪያህን ያገኘህበት የተገናኘህበት የደማስቆ መንገድ እኔና ወገኖቼ ይቺ ምሽት ያቺ በልዩ ብርሃንና መገለጥ ባሪያህን እንዳገኘኸው ለእኔና ለወገኖቼ የቃልህ መገለጥ ይሁንልን። ባሪያውንህን በዓይኑ ላይ የነበረው ቅርፊት እንደወደቀ የኔና የወገኖቼ ቅርፊት ይጣል። ባሪያህን በልዩ ቅባት እንዳነሳኸው እኔና ወገኖቼን በልዩ ቅባት አነሳሳል። ባሪያህን በኃይልና በብርታት እንደሞላኸው እኔና ወገኖቼን በኃይልና በብርታት ሞላል። ጌታ ሆይ ተራ ቀን አትሁን፣ ልዩ ታሪክ የምንጽፍባት ምሽት ትሁን በጌታ በኢየሱስ ክርስቶስ። አንዳንድ ጊዜ መጽሐፍ ቅዱስ የማይጽፋቸው ግልጥ አድርጎ የማያሳያቸው ነገሮች አሉ። መንፈሳችን ደግሞ የሚገልጣቸው የሚረዳቸው ሁኔታዎች ደግሞ አሉ። እኔ አንዳንድ ጊዜ የሐዋርያ ቅዱስ ጳውሎስን መልእክት ሳያስብ አንዳንዴ እፈነድቃለሁ። አብሬው እንዳለሁም ይሰማኛል። አንዳንድ ጊዜ የሚናገራቸውን አብሬ ከስር ቁጭ ብዬ እንደማዳምጠው ይሰማኛል። ሳነበው በመንፈሴ እንደዛ አይነት ነገር በውስጤ ይሆናል። ከሱ ጋር ካለበት ሁኔታ ጋር መንፈስ ቅዱስ ስዕሉን ቢስልልን ይህ እግዚአብሔር ሰው የተገለጠለትን ነገር ለሌሎቹ ለማሳየት ይሞክራል። በዚህ የተነሳ ነው ቁጥር 19 ላይ ከዚህ ምዕራፍ ውስጥ እንግዲህ ንጉስ አግሪጳ ሆይ በሰማይ ለታየኝ ራእይ አልታዘዝም አላልኩም። ነገር ግን በመጀመሪያ በደማስቆ ለሚኖሩ ቀጥሎም በኢየሩሳሌም በይሁዳ ላሉት ሁሉ ከዚያም አሕዛብን ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ የንስሐ ፍሬ እንዲያሳዩ ገልጬ ተናገርኩ። ከሰማይ ለታየኝ ራእይ አልታዘዝም አላልኩም ይላል። ምንድን ነው ከሰማይ የታየኝ ራእይ አለ ይላል። እግዚአብሔር ይመስገን። ሁልጊዜ ይህን ሰው የሚያበረታታው የተገለጠለት ራእይ ነው። በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ የሚለው ነገር ጧትና ማታ ወደ ህይወታችን ይምጣ። ለምን? እግዚአብሔር ለእያንዳንዳችን በህይወት ዘመናችን ውስጥ ለነፍሳችን የገለጠው ነፍሳችን ያየችው የሰማችው የዳሰሰችው ነገር አለ። ያ የታያት ራእይ ነው ህይወታችንን ያቆመው እስከዚህ ቀን ድረስ። በስጋችን ብዙ ነገር ወደ ግራና ወደ ቀኝ ጎትተናል። ይዋጋናል፣ ሊያሸንፈን ሊጥለን ይፈልጋል። በሰማይ የታየን ራእይ ግን ድል እያደረገ እየገፋፋ እየደገፈ እስከዚህ ቀን ድረስ አድርሶናል። ለዚህ ራእይ አልታዘዝም አላልኩም ይላል። ለምን? እንደ ታዘዘ ያውቀዋል። ይህ ሰው ክርስቲያኖችን ሊያሳድድ እንደወጣ ያውቃል። ፈቃድ ይዞ እንደወጣ ያውቃል። የወጣበትን ሚሽኑን ያውቃል። የሄደበትን መንገድ ያውቃል። በምድረ በዳ ውስጥ ያገኘውን የተገለጠለትን ነገር ግን ያውቃል። እኔና እናንተ ወገኖችን ዛሬ በሕይወት ዘመናችን ውስጥ ለምናልፍበት ነገር እግዚአብሔር በምድረ በዳ የሚገልጠው ነገር አለ። እኔና እናንተ ዛሬ የገለጥነው ይህ የእግዚአብሔር ቃል በሕይወታችን ውስጥ የሚያበራው ነገር አለ። ለዚህ ለታየኝ ከሰማይ ለታየኝ ራእይ አልታዘዝም አላልኩም ይላል። ከሰማይ ይላል። ያ ከእግዚአብሔር የመጣ ከእግዚአብሔር የተሰጠ መገለጥ እንዳለ ይናገራል። ሁልጊዜ ከእግዚአብሔር የሆነ ነገር አዲስና ልዩ ነው። ለዚህ ነው ሁል ጊዜ የእግዚአብሔርን ቃል የምናጠነው የምንጸልየው፣ እግዚአብሔር አዳዲስ ነገሮች እንዲያሳየን የምንፈልገው። ለምን? የእግዚአብሔር ነገር ሁል ጊዜ በአዲስ የተሞላ ነው፣ የታጀበ ነው። ከእግዚአብሔር የሆነ ነገር ልዩ ነው ወገኖች። ሰዎች ዛሬ እኮ የሚያስደስታቸውን ብዙ ነገር ያገኛሉ፣ ይቀበላሉ። ነገር ግን ይሰለቻል። ከእግዚአብሔር የሆነ ነገር ሁል ጊዜ አይሰለችም። ከላይ ይላል። ይህንን ክፍል በብዙ መልክ አይቼዋለሁ፣ በብዙ መንገድ አጥንቼዋለሁ። ሙሴ ወደ ጽድቅ ተራራ ተጠርቶ አሳየኝ፣ ሰጠኝ፣ አዘዘኝ ይላል። እግዚአብሔር ነገር አይደለም እግዚአብሔር የሚሰጠው። እግዚአብሔር ሙሴ ባገኘበት መልክ አይደለም ሐዋርያ ቅዱስ ጳውሎስን ያገኘው። ዳዊትን ባገኘበት አይደለም ጢሞቴዎስን የሚያገኘው፣ ጳውሎስን የሚያገኘው፣ ጴጥሮስን የሚያገኘው። የእሱ የሆነ መሰድ አለው፣ ሚሽን አለው፣ ማስተር ፕላን አለው እግዚአብሔር። እኔና ለእናንተ በዚች ሞመንት በዚች ደቂቃ ይህንን የመሰለ ነገር ለእኔና ለእናንተ አለው። በምድረ በዳ ውስጥ ነው አዲስ መገለጥ የሰጠው። ዛሬ በሕይወታችን ውስጥ ስትመለከቱ ኮንፊውዥን የሞላበት ዘመን ውስጥ ነው። ሰው በምድረ በዳ ውስጥ እንደሚቃጥት አይነት ሕይወት ውስጥ ነው። ግራ የተጋባበት ነው። የመንፈስ መድረቅ ያለበት ነው። ኮንፊውዝድ የሆነ ህዝብ ለብዙ ነገር አይመችም። ግራ የተጋባ ለብዙ ስህተት ይጋለጣል። ወገኖች ኮንፊውዝድ የሆነ ህብረተሰብ ለብዙ ነገር በትንሽ ነገር ይደለላል። ለትንሽ ነገር ራሱን ይሰጣል። የላቀ ራዕይ በሰው ውስጥ ከሌለ በስጋ ነገር መሸረፍ ይበዛል። ለዚህ ነው እግዚአብሔር የከበረ ነገር የሚሰጠው። እንደ እሳ እንደ ማደሪያው ድንኳን አዲስ ነገር ለቤተ ክርስቲያን ዛሬ ለእኔና ለእናንተ ሊሰጠን እግዚአብሔር የተዘጋጀ ነው። ዛሬ የቤተ ክርስቲያን በብዙ ነገር ልትቃጥት ያስፈልጋታል። በዚህ የተነሳ እግዚአብሔር ለሰጠን ራዕይ እንዳይጠፋ ደግሞ ታላቅ ጥንቃቄ እንድናደርግ እግዚአብሔር ይፈልጋል። ራዕይ ካልተጠነቀቅንለት ይጠፋል። ወገኖች እግዚአብሔር አዲስ ነገር አዲስ መገለጥ በሰማይ ለታየኝ ራእይ አልታዘዝም አላልኩም። ነገር ግን በመጀመሪያ በደማስቆ ለሚኖሩ ቀጥሎ በኢየሩሳሌም በይሁዳ ላሉ ሁሉ ከዚያም ለአሕዛብ ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ የንስሐ ፍሬ እንዲያፈሩ ገልጬ ተናገርኩ። ሚሽናችን ይሄ ነው። ማስተር ፕላኑ ይሄ ነው። አሕዛብ እኔና እናንተ አንዳንድ ጊዜ በእውነት ነው የምነግራችሁ፣ ጠዋትና ማታ ካሁን በኋላ እግዚአብሔር እንዲገልጥልን የምንፈልገው ነገር ቢኖር ጌታ ሆይ የተገለጠልኝን ይህንን ማስተር ፕላን ሚሽኔን በስነ ስርዓት አድርጌ የምገልጥበትን ሜሰት ስልጣን ብለን ካልጮህን በስተቀር ወገኖቼ የምንቀበለው ነገር ሁሉ ይበዛል። በብዙ የተቀበለ ብዙ ይጠበቅበታል። እኔና እናንተ ብንቀበል፣ ብንወስድ፣ ብንማር፣ ብንሰለጥ ፍሬ የምናፈራበት ካልሆነ ጥያቄ ይበዛል። በሕይወታችን እኔ አንዳንድ ጊዜ እፈራለሁ። ደጋግሜ እናገራለሁ። በአሜሪካን ሀገር ከሚፈረድበት አንዱ ነገራችን ብዙ እንሰማለን፣ ብዙ እናውቃለን፣ ብዙ እንቀበላለን፣ የምንሰጠው ግን ጥቂት ነው። በተቀበልነው ልክ አይደለም እየተጓዝን ያለ ነው። እንደ ወንድም እንደ እህት መናገር ፈልጋለሁ። በሰማይ ለታየኝ ራእይ አልታዘዝም አላልኩም። እኔና እናንተ ልንታዘዝ በፍርሃት ያስፈልጋል። ያ ሚሽናችን በመጀመሪያ በደማስቆ ለሚኖሩ ቀጥሎ በኢየሩሳሌም እና በይሁዳ ላሉት ከዚያም ለአሕዛብ ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ የንስሐ ፍሬ እንዲያሳዩ ከልቅ የተናግራለሁ። ላሳያችሁ እወዳለሁ። ያም ሐዋርያ ቅዱስ ጳውሎስ ስለ ስልጣና ደጋግሞ ይናገራል። ለማደግ መመገብ ያስፈልጋል። እኔና እናንተ በመንፈሳዊ ሕይወታችን እድገት እግዚአብሔር ከኛ ሕይወት ይፈልጋል። ከኔና ከእናንተ እንድናድግ ካስፈለገ የተመጣጠነ ምግብ፣ የተመረጠ ምግብ፣ የተሟላ ምግብ በመንፈሳዊ ሕይወታችን ሲኖር መንፈሳዊ እድገት ይኖረናል። በውስጥ ሰውነታችን ማደግ እንጀምራለን። ይህ የውስጥ ሰውነታችን ሳውንድ ቲችንግ ወይም ኮሚትመንት ያስፈልገዋል። በውስጥ ሰውነታችን ስናድግ እንጠነክራለን። ይህ ባሪያው የእግዚአብሔር ባሪያ እንደተናገረ ሰዎችን ወደ እግዚአብሔር ቅረቡ ብለን የምንናገር ሰዎች መሆን እንችላለን። ዛሬ መቀባበል የጠፋበት የሐሰት ትምህርት የነገሰበት በዚህ ውስጥ እድገት አስፈላጊ ነገር ነው። መንፈሳዊ እድገት ያስፈልገናል። መንፈሳዊ እድገት የሚመጣው የእግዚአብሔርን ቃል በማጥናት የመንፈስ ቅዱስ እገዛን በመጠየቅ በእግዚአብሔር ፊት በመቆየት ነው የሚገኝ። እንዲሁ አይገኝም። እርግጠኛ ነኝ ብዙዎቻችሁ በትምህርት ቤት ብዙ አሳልፋችኋል፣ ወረቀት ተቀብላችኋል፣ የአራት አመት ከዛም በማስተርስ ከፒኤችዲ ድረስ ደርሳችኋል። ለፍታችሁ ነው ያገኛችሁት። በእግዚአብሔር ፊት ውስጥ እድገት ያስፈልጋል ወገኖች። መሰልጠን ትሬኒንግ የክርስትናን ህይወት ለመኖር በእግዚአብሔር ቃል እድገት ያስፈልጋል። ራስህን አሰልጥን አለማምድ ይላል። የትሬኒንግ ፕላን ያስፈልጋል። እነዚህ ነገሮች በውስጣችን ከሌሉ ራሳችንን ለጠላት እናጋለጣለን። ፍሬንድ ቢሶች ደግሞ እንሆናለን። እግዚአብሔር ለእኔና ለእናንተ እንድንሰራው የሚፈልገው መቅደስ አለ። ለዚህ ነው ከመለኮት የተገለጠ ራእይ በእኔና ለእናንተ በየቀኑ የሚሰጠን። ይሄ ራእይ ኮንፊውስድ በሆነ ዓለም ውስጥ ብርሃን ይሆናል፣ መረጋጋትን ያመጣል፣ የታመኑ ሰዎችን ያመጣል፣ የጠነከሩ ህይወት እንዲኖር ያደርጋል። ዛሬ በቤተ ክርስቲያን ውስጥ ወገኖቼ ይሄ ነገር ጎሏል። እኔና እናንተ ለምንድን ነው ጊዜያችንን አሁን የምናጠፋው? እግዚአብሔር መገለጥ እንዲሰጠን እንዲቀሰቅሰን ስለምንፈልግ ነው። ከሰማይ የታየኝ ራእይ እምቢ አላልኩም። እግዚአብሔር ዛሬ በዚች ምሽት ለእኔና ለእናንተ እሽታ መንፈስ እንዲኖረን እግዚአብሔር ይህን ኮሚትመንት ከሕይወታችን ይፈልጋል። ግራ የተጋባ ብዙ ትውልድ አለ። አረጋግጥላችኋለሁ፣ ግራ መጋባት የበዛበት ብዙ ትውልድ አሉ። መገራት የሚያስፈልጋችሁ፣ መነገር የሚያስፈልጋችሁ። አንዳንድ ጊዜ ከአንዳንድ ሰዎች ጋር እግዚአብሔር እድል እየሰጠኝ በምነጋገርበት ሰዓት ነፍሴ ትጮኻለች። ወገኖቼ በትምህርታቸው አዋቂዎች ናቸው። በዓለም በሆነ ያስፈልገዋል። መንፈሳዊ መፍትሄ ያስፈልገዋል። መንፈሳዊ ኃይል ያስፈልገዋል። ያንዳንዳችሁ ልትሞክሩት ትችላላችሁ። አይቻልም። ሞክሩት። ዛሬ ብዙ ሰዎች በአእምሮ ጡንቻቸው ብዙ ነገር ማሰብና መስራት ይችላሉ። የነፍሳቸውን ጩኸት ጥያቄ ግን መመለስ አይችሉም። ራሳችሁ ሞክሩት። ግራ ትጋባላችሁ። እስቲ ቴሌቪዥናችሁን ክፈቱት። ግራ የሚያጋቡ ነገሮች ማአት አሉ። እግዚአብሔር ስሙ የተባረከ ይሁን። አምስት ደቂቃ በጉልበታችሁ እግር በጌታ ፊት ብታጥፉ የእግዚአብሔር መንፈስ በመረጋጋት ይሞላችኋል። መፍትሄውን ያስቀምጥላችኋል። ለነፍሳችን ጥያቄ ጌታዋ ኢየሱስ ብቻ ነው ወገኖች። በዚህ የተነሳ ያንን ማስተር ፕላን የሰጠው የእግዚአብሔር ባሪያ አንድ ነገር ነግሮታል። ያ የማደሪያ ድንኳን መግቢያው በሩ አንድ ብቻ ነው ብሎ ነግሮታል። እሱም ኢየሱስ ክርስቶስ ብቻ ነው ብሎታል። አንድ በር ብቻ ስራ፣ እሱም ቤት በኩል በምስራቅ በኩል በሩ አንድ ብቻ ነው። ዛሬም በዓለም ውስጥ ላሉ ጥያቄዎች መፍትሄው አንድ ብቻ ነው። እሱም ኢየሱስ ክርስቶስ የእግዚአብሔር መንፈስ ብቻ ነው። በሌሎች መንገዶች ወደ እግዚአብሔር መቅረብ አይቻልም። ወደ ማደሪያው ድንኳን በአንድ በር ብቻ ይገባል። እሱም ኢየሱስ ክርስቶስ ብቻ ነው። በሰማይ የተገለጠለት ራእይ ይሄ ብቻ ነው። ወደ እግዚአብሔር መምጫ የጽድቅ የሰማዕታት በቅዱሳን መላእክት መንገድ የለም። እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይሄ መፍትሄ ብቻ ነው፣ አንድ ብቻ ነው። እኔ መንገድና እውነት ሕይወትም ነኝ ይላል። እኔ መንገድ ነኝ፣ እኔ ሕይወት ነኝ። ለራሱ ምታት ወገኖቼ ብዙ ፍቱን መድኃኒት ማማረጥ ይቻላል። አስፕሪን ይኖራል፣ ካፌኖል ይኖራል፣ ሌላም ነገር ይኖራል። አንዱ ካላሻለን ሌላውን መቀየር እንችላለን። ለነፍሳችን ደህንነት ግን አማራጭ የለም፣ ኢየሱስ ክርስቶስ ብቻ ነው። በቃ ይህንን ዓለም ልትሰማው ያስፈልጋል። እርግጠኛ ነኝ ዶክተሮች ለቁርጥማት ብዙ መድኃኒት ሊያዙ ይችላሉ። ክኒን ካልተስማማ በፈሳሽ መልክ ይኖራል ሊሉ ይችላሉ። እሱ ካልሆነ ይሄን ቀይርልሃለን፣ ይህንኛውን ካላገኘ በዚህ ሰብስቲቱት እናደርግልሃለን ይባላል። የደህንነት መንገድ ኢየሱስ ብቻ ነው ወገኖቼ፣ አንድ ነው። ይሄ ካላሻለህ ይሄ የምንለው የለም። ለነፍሳችን ደህንነት ኢየሱስ ክርስቶስ ብቻ ነው። ስለ ቅዱሳን ሰዎች ከሆነ ከሞቱ በኋላ በሕይወት ለሚኖሩ ሰዎች ሊማልዱም ሆነ ሊያገለግሉ አይችሉም። ከባድ ስህተት ውስጥ በዘመናት ውስጥ ሰዎች የገቡበት መንገድ አንዱ ይሄ ነው። አንድ በር፣ አንድ መንገድ ኢየሱስ ብቻ። በሰማይ የተገለጠልን ትልቁ ነገራችን ምስጢራችን አንዱ ነው። የብሉይ ኪዳን ካህናት አገልግሎታቸው ተቋርጧል። ጌታ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ወደ እርሱ ወደ እግዚአብሔር የሚመጡበት ፈጽሞ ሊያገለግላቸው የሚችል ሊቀ ካህናችን ኢየሱስ በሰማይ አለ። እነዚህን እውነቶች ዛሬ ልናስተምር ያስፈልጋል። እነዚህ እውነቶች ከሌሉ ብዙ መቅደሶች፣ ብዙ የማደሪያ ድንኳኖች ሰዎች ለመስራት ይሞክራሉ። መጽሐፍ ቅዱስ ደም ሳይፈስ ስርየት የለም ይላል። ዕብራውያን 9:22 የለም ማለት የለም። ከመላእክት ከሰዎች ልጆች ደህንነት ደማቸውን ያፈሰሱ ሌሎች ነው። ደሙን ያፈሰሰ ለዘላለም ስርየት የሆነ ኢየሱስ ክርስቶስ ብቻ ነው። ይህንን ዛሬ መፍትሄ አድርገን ልናስቀምጠው የምንደራደረው ኢሹ አይደለም። ይህንን ግራ ለተጋባ ዓለም ማስቀመጥ መቻል አለብን። እኔና እናንተ ዛሬ በመገናኛው ድንኳን የነበሩ እቃዎች እንደነበሩ ዛሬ በመገናኛው ድንኳን ውስጥ የነበሩት ምስሎችና ምልክቶች ለእኔና ለእናንተ ለዚህ ለሚጠፋው ዓለም የቃል ኪዳን ማሰሪያዎች የሆኑ የከበሩ ነገሮች በሕይወታቸው ውስጥ እናስቀምጣለን። የኪዳን ታቦት፣ የስርየት መክደኛ፣ እነዚህ በጸጋ የተሞሉ የኢየሱስ ክርስቶስ ምሳሌዎች የሆኑ ነገሮቻችን ሁሉ ዛሬ በሕይወታችን ለዚህ ለግራ ለተጋባ ዓለም ማሳየት፣ ማቅረብ፣ ማሳወቅ፣ ማስተማር፣ ማሰልጠን አለብን። ወገኖች፣ መውጫው መግቢያው ኢየሱስ ብቻ እንደሆነ እንግዲህ ስርየትን ለመቀበል ወደ ኢየሱስ ክርስቶስ የምንጠራቸውን ማመቻቸት አለብን። እነዚህን ስሪ ኤሞች መልሼ ላሳያችሁና ትምህርቴን ለዛሬ እጨርሳለሁ። ግን ከዛ በፊት አንዳንድ ነገሮችን መጥቀስ የምወዳቸው ነገሮች አሉኝ። እነዚህ ነገሮች ምናልባት ከነገው ትምህርታችን ይቅርታ ነገ አልኩ ከተነጎኒያ ከኤፌሶን መልእክት ጋራ የሚካሄዱና የሚያያዙ ነገሮች ስለሆኑ እነዚህን ነገሮች ምናልባት በኤፌሶን ትምህርት አችን ላይ አብረን አያይዘን ልንመለከታቸው እንችላለን። እነዚህም ትምህርቶች ትልቁና አንደኛው ነው ብዬ የምመለከተው በውስጥ ሰውነታችን ማደግ እንደምንችል የጀመርኩትን ትምህርት ከነሱ ጋር አያይሼ ምናልባት ተደጎዲያ ጀምሮ እንደገና ደግሞ ላሳያችሁ እሞክራለሁ። እነዛን ከማረጌ በፊት ግን ማስተር ፕላኑን፣ ሚሽናችንና ሜሰዳችንን መልሰን እንድንመለከተው እወዳለሁ። ቤተ ክርስቲያን ስትሰራ ወይም የእግዚአብሔርን መቅደስ እንዲሰራ ከእግዚአብሔር የተቀበልነው ማስተር ፕላን ሚሽናችንንና ሜሰዱን አብረን ከሚገ